በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ ዋሳኛ አካባቢ እንደቀጠለ በተገለጸ የታጣቂዎች ጥቃት ተጨማሪ 4 ሰዎች ሲገደሉ ሌሎች 4 ሰዎች ደግሞ መቆሰላቸውን ነዋሪዎችና ቤተሰቦቻቸው አስታውቀዋል። በጉዳዩ ላይ ከመስራቅ መስቃን ወረዳና ከማረቆ ልዩ ወረዳ እንዲሁም ከመካከለኛው ኢትዮጵያ ክልል ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ባለስልጣናቱ ስልካቸውን ባለማንሳቱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪውን ዘገባ ልኳል።
በማዕከላዊ ኢትዮጵያ ክልል ወቅታዊ ምላሽ ካልሰጠው የማረቆ ልዩ ወረዳና የአዲሱ ምስራቅ ጉራጌ ዞን 9 ቀበሌዎች የይገባኛል ጥያቄ ጋር በተያያዘ መከተሉ በተገለጸው የታጣቂዎች ጥቃት ከተገደሉት 4 ተጨማሪ ሰዎች መካከል የአንደኛና የሁለተኛ ደረጃ ትምህርት ቤት አስተማሪው መምህር ታምራት ሂራቶ የተባለ ወንድማቸው እንደሚገኝበት የአሜሪካ ድምጽ አነጋገራቸው አቶ ዳንኤል ሂራቶ ገልጿል።
ማገር ያለችው ገጠር ነው። በማረቆ ወረዳ ተሰሙ ነው። ወርቀን ወረዳ ከተማ ነው። ከዛ ከተማቱ ለትራ በመጣበት አደረ። በሁለተኛ ቀን ማምሻ አካባቢ ተመልሶ ወደ ከተማ ሄዱ ነው። መንገድ ላይ ድርጊት ተፈጸመ። በዛች የሆነ ካምፕ አለ ጥማትም ያለሙበት። ከዛ ወጥተው ነው ግን የፈጠሙት። ከስምንት ቆስሏል ያለ ከስምንቱ 4 ነው ሞታ።
በተጨማሪም ከትናንት በስቲያ የአምስት ልጆች እናትና አንዲት ሴት ልጃቸው መገደላቸውና አንድ ህፃን ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁም የማረቆ ልዩ ወረዳ ባለስልጣን ለአሜሪካ ድምፅ ተናግሯል። በለጠ ሽፈራ የተባሉ ሌላ አስተያየት ሰጭም የአካባቢው የጸጥታ ሁኔታ ወደ ለየለት ትርምስ እየተቀየረ ነው ሲሉ አመልክተዋል።
ማታ የተገደለው ፉጦ አካባቢ ነው። ፉጦ እንደዚሁ ከዘጠኙ ቀበሌ ውስጥ 4 ሰው ነው የተገደለው።
የአሜሪካ ድምፅ የምስራቅ መስቃን ወረዳም አስተዳዳሪ የሆኑትን አቶ ጀማል አወልን፣ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ ሜከን እንዲሁም የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳና የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን ምላሽና አስተያየት ለማካተት ያደረገው ጥረት ባለስልጣናቱ ስልካቸውን ስለማያነሱ አልተሳካም። ነገር ግን ለደህንነት ስለሚሰጋ ስሜ እንዳይጠቀስ ያሉን የማረቆ ልዩ ወረዳ ባለስልጣን ግድያው አሁንም መቀጠሉን ትናንት ለአሜሪካ ድምፅ በስልክ ገልጾ ነበርም። በተመሳሳይ የደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የምስራቅ መስቃን ወረዳ ነዋሪም በማረቆ ልዩ ወረዳ ይገኛሉ ያሏቸውና ተንኳሽ ሲሉ የገለጿቸው ግለሰቦችን ለጥቃቱ መቀጠል ተጠያቂ አድርገዋል።
ሁለቱ ህዝቦች ተለያይተው የማይለያዩ ህዝቦች ናቸው። ሁለቱም ህዝቦች አጋ መቸገር የለበትም። ስለዚህ እየመጡ ትንኮሳ የሚያደርጉ ኃይሎችን ከመንግስት አካል ጎን በመሆን የችግሩ ባለቤቶችን ፈልጎ በማውጣት መፍትሄ እንዲያገኙ ማድረግ ያስፈልጋል። ዝም ተብሎ በዝምታ የህዝብ ማለት የለበትም።
በአንጻሩ የማረቆ ልዩ ወረዳ ነዋሪው በለጠ ሽፈራው ደግሞ አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑና መረጋጋትም እንዳልቻለ ገልጸው የውከቱ ምክንያት በማረቆ ብሔረሰብና በአዲሱ የምስራቅ ጉራጌ ዞን ወይም በመስቃን ወረዳ መካከል ያለው የዘጠኝ ቀበሌዎች የይገባኛል ጥያቄ በመንግስት ምላሽ አለመሰጠት ነው ብለዋል።
ይሄ ጥያቄ ከዚህ በፊትም እንደተዘገበው ለሶስት አስር ዓመታት የቆየ ጥያቄ ነው።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ከዚህ ቀደም ከአሜሪካ ድምፅ ጋር በነበራቸው ቆይታ ጥያቄውን በህግ አግባብና በጥናት ለመመለስ ጥረት በመደረግ ላይ መሆኑን መግለጻቸው ይታወሳል። በጉዳዩ ላይ የአሜሪካ ድምፅ አስተያየታቸውን ጠየቃቸው የዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሙሉዓለም ኃይለማርያም የህዝብ ጥያቄ ተገቢውን ምላሽ በተገቢ ሰዓት አለማግኘቱ ጉዳቱ እንዲቀጥል ምክንያት እንደሆነ በተገለጸው ይስማማሉ።
በዋናነት ከዚህ የነበረው የአዲሱ ክልል ከመዋቀሩ በፊት ነበር። በጣም ሲሪየስ የሆነ ግጭቶች የነበሩበት ነው። አሁን አንጻራዊ ነው። አሁን የለም እያልኩ አይደለም። ምክንያቱም የለም እንዳልል ትናንትናም ጭምር መኖሩን የሚያሳዩ ምልክቶች ስላሉ ማለት ነው። ምክንያቱ የተወሰኑ የማረቆ ሰዎች እኛ ማረቆ ነን የሚሉ ግን ደግሞ መስቃን ውስጥ የተካለሉ መስቃን ውስጥ ያሉ ሰዎች አሉ። ስለዚህ በዚህ ምክንያት ነው
ችግሩን በዘላቂነት ለመፍታት የብሔር ማንነት ከመሬት ባለቤትነት ጋር የተቆራኘበት ስረሰደድ አመለካከት መቀየር እንዳለበት ምሁሩ አስገነዝባሉ። የዘጠኝ ቀበሌዎችን የይገባኛል ውዝግብም በዚህ ውሳኔም መፍታት እንደሚቻልም ያመለክታሉ።
ብሔርን ከመሬቱ ጋር እዛ አካባቢ ካለው ሪሶርስ ጋር ቢሎንጊንግ ነሱን ቢታች ብናደርግ ማንም ሰው መጥቶ መኖር ይችላል፣ ሀብት ማፍራት ይችላል የሚለው በመርህ ደረጃ ያለው ነገር የሚተገበር ቢሆን በዘላቂነት መፍትሄ ማምጣት ይቻላል። ይሄ በጣም ሎንግ ተርም ሶሉሽን ነው እና በአጭር ጊዜ ይህን እናርግ ብንል የመጣንበት ትሬንድም ይፈቅድልን አይደል ነው። ግን አሁን ላለው ጊዜያዊ መፍትሄ በሁለቱም ወገን ካሉ ሽማግሌዎች ሰዎችን ሰብስባ ቢል ማድረግና ችግሩን በጠረጴዛ ዙሪያ ለመፍታት መሞከር ነው። ሁለተኛው አማራጭ ግን ምናልባት አመታትን ሊፈጅ ይችላል። የሚያዘጋጅቱ ኤረርስ ይታወቃሉ። እዚህ ላይ ሶሉሽን ለመፈለግ ሬፈረንደም ማካሄድ
የተገባደደ ባለው የሰኔ ወር መባቻ ከኢንሴኖ ገበያ ወደ ቤታቸው በመመለስ ላይ ያሉ የተገደሉትን 5 ሰዎችን ጨምሮም ከዚህ ውዝግብ ጋር እንደሚገናኝ በተገለጸው ጥቃት በአንድ ወር ውስጥ ብቻ የ12 ሲቪል ነዋሪዎች ህይወት ማለፉን ለመረዳት ተችሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።